ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነቶች ፕሮፌሰር በወቅታዊ የዩናይትድ ስቴትስ ፖለቲካዊ ሁኔታ ላይ ማብራሪያ ሊሰጡ ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ።
እኔም አመሰግናለሁ፣ ጊዜ አይስጣችሁ።
ከቅርብ ጊዜ ክስተት እንጀምር። በትናንትናው ዕለት የዩናይትድ ስቴትስ ኮንግረስ በምርጫ ያሸነፉትን ጆ ባይደንን ውጤት ለማጽደቅ እየተሰናዳ ባለበት ሰዓት በተቃዋሚ ሰልፈኞች መደበኛ ስራው ለተወሰኑ ሰዓታት ተስተጓጉሏል። ትናንት የታየው ክስተት ለአሜሪካ የዲሞክራሲ ታሪክ ምን አይነት አሻራ ትቶ ያልፋል? ፕሬዚደንት ትራምፕስ ለትናንትናው ክስተት ተሳትፎ ነበራቸው ማለት ይቻላል ወይ?
አሁን በመጀመሪያ ተቃዋሚ ሳይሆኑ እነኚህ አክራሪዎች ናቸው። ብዙዎች ይቃወማሉ፣ ግን ለዲሞክራሲ ሂደት ነው የሚቃወሙት። እነኚህ ግን ቅዋሚያቸውን ከአግባብ ውጪ ከህግ ውጪ በወጣ በአክራሪነት ነው እና አክራሪ ጽንፈኞች የሆኑ ዘረኞች የሆኑ ናቸው የተሰባሰቡበት። ይህ እንግዲህ ዋናውን የአሜሪካንን ህግ ማውጫና መወሰኛ መያዛቸው እና በዛ አይነት ሁኔታ በህገ ወጥ ሁኔታ በሩን ሰብረው መግባታቸው በአሜሪካ ታሪክ ውስጥ ይሄ የመጀመሪያው ጊዜ ነው። በዓለምም ደረጃ ጊዜ ቢሆን በብዙ አገሮች እንደዚህ ሆነ አይመስለኝም። ትልቅ ትምህርትም የሚማሩበት ነው። በዛ ላይ እዚህ አንድ አንደምታ ደግሞ ልናነሳ እንችላለን። ይሄ ሁሉ እስኪሆን ድረስ ተሰብስበው ከዋይት ሀውስ ተነስተው እዛ ኮንግረስ ድረስ ሄደው ሲሰበሰቡ ጸጥታ ክፍሉ፣ የአገር ወታደሩ፣ ፖሊሶቹ፣ ፌዴራል ወታደሮቹ የት ሄዱ የሚተኝ ነው እና እነኚህም አካላት ራሳቸው የሚመረምሩበት ነው። ሌላም ጥያቄ ይጭራል። ለምሳሌ ብላክ ላይቭስ ማተር የጥቁሮች ህዝብ ያገባዳል የሚሉት እዛ ዋይት ሀውስ ፊት ለፊት ሲሰለፉ እንደ አሸን ፈልቶ የመጡ የጸጥታ ክፍሉ አሁን ደግሞ ከየት የት ጠፉ የሚለው አንድ ጥያቄ ያስችላል። እንደ ጠየቅከኝም ደግሞ የፕሬዚዳንቱ ሚና ምንድን ነው የሚለው ፕሬዚዳንቱማ እየደጋገፉ ነው። ተነሱ የሚሉ ናቸው። ይህንን መሸነፋቸው ሊዋጥላቸው ያልቻለ ስለሆነ በግራም በቀኝም እያሉ ሁኔታዎች ለማደናቀፍ እየሞከሩ ስለሆነ ህግ ጥሰዋል። የህግ የበላይ ሊሆኑ እየሞከሩ ነው። በአሜሪካ ሀገርም በየትኛውም ዴሞክራሲ ሀገር የበላይነት ያለው ህገ መንግስቱ ነው እና እኚህ ንጉስ ሊሆኑ ፈልገዋል። ከህገ መንግስት በላይ ሊሆኑ እና በትዊተር ገጻቸውም ሆነ በሚያሳዩት ቃላት በሚወረውሩ ቃላቶች በርቱ በርቱ የሚሉ ሆነው ተገኝተዋል እና እንግዲህ ኮንግሬሱ ላይ ተወያይቶ አንድ አይነት እርምጃ ይወስዳል ብዬ አምናለሁ። እርምጃዎች የሚወሰዱበትም አለ። እንግዲህ በጥያቄ ላይ ወደ ቤት እንወያያለን። እሱ
የዩናይትድ ስቴትስ ኮንግረስ ከዚህ ክስተት በኋላ በድጋሚ ተሰብስቦ የጆ ባይደንን የምርጫ ውጤት አጽድቋል። ይህ እርምጃ ሊቀለበስ የሚችልበት አጋጣሚ አለ ወይ? ኮንግረሱ የእሳቸውን ውጤት ማጽደቁስ ፋይዳው ምንድን ነው?
እንግዲህ ኮንግረሱ ያደረገው ልክ በህገ መንግስቱ በኮንስቲቱሽን የተጻፈው ነው ያደረገው። ምክትል ፕሬዚዳንቱ ያው እንትን ተቀብሎ የህግ መወሰኛው ያላ የትልቁ የሴኔት ኃላፊም ሊቀመንበርም ስለሚሆን እሱ በህገ መንግስቱ በኩል ያጸደቀው ነው። ህገ መንግስቱ ተከትሎ ነው ሄደው ሊቀለብሰውም አይችልም። አንደኛ ምክትል ፕሬዚዳንቱም አልቀለብስም ብሏልም። ነገር ግን ይህ ሁኔታ ሊቀለበስ አይችልም። በትክክለኛው በኮንስቲቱሽኑ ሂደት ላይ ነው ተመስርቶ ይህ ምርጫ የጸደቀው እና ሊቀለበስ አይችልም። ይሄ
ሌላው ትኩረትን የሳበው ጉዳይ በጆርጂያ ግዛት የተካሄደው የዲሞክራትና ሪፐብሊካን ፓርቲዎች የሴኔት ተወካይ ለመሆን የተደረገው ድጋሚ ፉክክር ነው። ራፋኤል ዋርናክ እና ጆን አዞቭ የተባሉ የዲሞክራቱን ፓርቲ የወከሉ እጩዎች አሸንፈዋል። ይሄ ውድድር ከፍተኛ ትኩረትን ያገኘበት ምክንያቱ ምንድን ነው? የዲሞክራቱ እጩዎች ማሸነፋቸው ከሁለት ሳምንት በኋላ ይጀምራል ተብሎ ለሚጠበቀው የፕሬዚደንት ጆ ባይደን የስልጣን ዘመንስ ምን አይነት ውጤቶችን ያስከትላል?
እንግዲህ ይሄ ብዙ አደምታ አለው። አንደኛ እስካሁን ድረስ ላለፉት 10 ዓመታት መሰለኝ ሪፐብሊካኖቹ ሴኔቱን ተቆጣጥረው ነበረ። አሁን የነዚህ የሁለቱ እንዳልካቸው ራፋኤል ዋርኖክ እና ጆን ኦሳፍ መመረጣቸው ኮንግሬስ ውስጥ ወይም ሴኔቱ ውስጥ 50-50 ይሆናሉ። 50 ሪፐብሊካን፣ 50 ዴሞክራት እና አሁን ለጆ ባይደን ትልቅ ፎይታ የሚያሳልፋቸው ሁሉ ተቀባይነት ይኖራሉ። ሪፐብሊካኖቹ ሊያሸንፉ አይችሉም። 50-50 እንኳን ቢለያዩ ምክትል ፕሬዚዳንቷ ትገባና የድምጹን የአሸናፊ ድምጽ ታበሳለች፣ ትናገራለች፣ ድምጽ ትሰጥበታለች። አንድ ሱ ነው። ሁለተኛ የዚህ የጆርጂያ እንትን ምርጫ ትኩረት የሳበው አንደኛ የጥቁሮቹ ድምጽ ጥቁሮች በግፍ ወጥተው መምረጣቸው ነው። ለዚህም ትልቅ አስተዋጽኦ ያደረገችው እንደምታውቀው ስቴሲ ኤብርሃም የምትባለዋ ለጆርጂያ አገረ ገዥነት ተወዳድራ የተሸነፈች እሷ ጥቁሮቹ በኃይል እንዲወጡ እና ይህንን ማሸነፍ አለብን በሚለው ሁኔታ እንደ አጋጣሚ ሆኖ ለመጀመሪያ ጊዜ ራልፍ ዋርኖክ የማርቲን ሉተር ኪንግ ቤተክርስቲያን ነበረ ውስጥ ሰባኪና አለቃ የሆነ ጥቁር ሰው ማሸነፉ፣ ሁለተኛ ደግሞ ጆን ኦሶፍ በሰላሳ ዓመታት ውስጥ የሚገመት ወጣት የመጀመሪያው ፕሮግሬሲቭ የሚሉት ይሁዲ ማሸነፋቸው፣ እነዚህ ሁለቱ ትልቅ አንደምታ አለው። ከታሪክ ጀምሮ ጥቁሮችና ይሁዲዎች ዘረኝነትን በመዋጋት በመታገል አንድ ላይ የተሰለፉ ናቸው። አሁንም ደግሞ ዴሞክራሲ እንዲሰፍን በጆርጂያ እነዚህ ሁለቱ ተገናኝተው ብዙ ሰው ወጥቶላቸው ይሁዲዎቹም ወጥተውላቸው በብዛት ኢንዲያን አሜሪካኖችም ደግሞ እንደዚህ በብዛት ወጥተው ጥቁሮች በብዛት ወጥተው ይህንን ድል ማስመጣታቸው ትልቅ ትምህርት የሚሰጥ ነው እና ለጆ ባይደን ትልቅ እመርታና ትልቅ ደስታ ሆኖ ይታየኛል። ነገር ግን እንደ ግርጌ ማስታወሻ ልጠቅስ የምፈልገው ትግሉ ገና አልቆመም፣ እነኚህ አክራሪዎች ተገለሉ ጠፉ ማለትም አይደለም። ብዙ ችግር ይፈጥሩበታል በጆ ባይደን ላይ። እንደዚሁም ደግሞ ርዝራዥ ሪፐብሊካኖች ሴኔት ውስጥ ያሉትም እንደዚሁ ሊያስቸግሩት ይችላሉ። ግን የዋናው የአሜሪካ ሕዝብ እንዳሸነፈ ዴሞክራሲ እንዳሸነፈ ያሳያል።
ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር፣ ለነበረን አጭር ቆይታ እንዲሁም ሁሌም ለሚያጋሩን ሙያዊ ማብራሪያ በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት።
እግዚአብሔር ይስጥህ። መልካም የገና በዓል ያድርግላችሁ።